The Voice of America. የአሜሪካ ድምፅ ሬዲዮ ጣቢያ ነው።
በየቀኑ ከምሽቱ 3 እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት በአማርኛ የሚሰማው ፕሮግራም አሁን ጀመረ።
ኢትዮጵያ በምግብ እጥረት ረገድ የሚሊኒየሙን ግብ እንዳሳካች ተገለጸ።
የሚሊኒየም ዴቨሎፕመንት ጎል የተቀመጠው በአንደኝነት የምግብ እጥረት 74.8 የነበረ ሲሆን ይህንን ግብ በግማሽ በመቀነስ ዴቨሎፕመንት አቆጣጠር በ2012 14 ወደ 36-35% ዝቅ እንዲል ያደረገችበት ሁኔታ ነው ያለው።
የግብርናና ገጠር ልማት ሚኒስቴር ቃል አቀባይ አቶ አስራት ገብረጻድቅ። ዝርዝሩ በእለቱ አብይ ርዕሳችን ይቀርባል።
የዛሬ መደበኛ ቅንብሮቻችን ስፖርትና አፍሪካ ነክ ርዕሶች ይሆናሉ።
ከዚያ የዛሬውን ቀን ሰኔና ሰኞን የተመለከተም አጭር ቅንብር ይኖረናል።
እንደምናመሻችሁ አድማጮቻችን፣ አስተናጋጆቻችን ያዳኝ ፍሳዬና
አዲሱ አበበ፣ ፕሮዲውሰራችን ንጉሱ ታምሬ ነው። ሰኞ ሰኔ 1 2007 ተረኛን አስተናጋጆች ነን። አሁን ወደ ዓለም ዜና ንባብ እንሄዳለን።
አንድ የተባበሩት መንግስታት ድርጅት ኮሚሽን በኤርትራ መንግስት ስልጣን ስር ሰፊ የሰብአዊ መብት ረገጣ እንደሚፈጸም የሚያሳይ ዝርዝር ዘገባ አውጥቷል። ለዚህ ዋና ተጠያቂዎች ከሚባሉት መካከል የሀገሪቱ ፕሬዝደንት ተጠቃሽ እንደሆኑ ዛሬ የወጣው ዘገባ ያመለክታል። ስለ ኤርትራ ጉዳይ የሚከታተለው የተባበሩት መንግስታት ድርጅት ኮሚሽን 550 ቃለ መጠይቆችንና 160 በጽሑፍ የቀረቡ ማስረጃዎችን ያካተተው ክትትል ሂደት አንድ ዓመት የፈጀ ሲሆን ኤርትራ ገብቶ ሁኔታውን ለማጥናት ላቀረበው ጥያቄ ከኤርትራ መንግስት ምላሽ እንዳላገኘ ገልጿል። ይህን መሰረት በማድረግም ኤርትራውያን ዓለም አቀፍ ጥበቃ እንደሚያስፈልጋቸው፣ ስደተኞቹን ለመርዳትም ዓለም የረጅም ጊዜ መፍትሄ እንዲፈልግ ኮሚሽኑ ጥሪ አድርጓል። ለውጥ ለማምጣት የማይችሉ ሆኖ የተሰማቸውና ተስፋ የቆረጡ በመቶ ሺዎች የሚቆጠሩ ኤርትራውያን ከሀገሪቱ ሸሽተው እየወጡ ነው ይላል ዘገባው። በመንግስት ላይ ከሚቀርቡት ክሶች መካከል ሰፊና ካለምንም ምክንያት የሚካሄድ የስለላ ተግባር ይገኝባቸዋል። የስለላው ተግባር የሚካሄደው ለሀገሪቱ ደህንነት ከሚያስፈልገው የዘለለ እንደሆነና ኤርትራውያን እየተሰለልን ነው የሚል ፍርሃት እንዲያድርባቸው ማድረጉን የኮሚሽኑ ዘገባ ጠቅሷል። ከሀገሪቱ መውጣት የሚፈልጉት ሰዎች መንግስት በመንቀሳቀስ መብት ላይ የሚያደርገው ቁጥጥር መሰናክል ይሆንባቸዋል። ዜጎች ከሀገሪቱ ሸሽተው እንዳይወጡ ደግሞ ወታደራዊ ኃይል በድንበሮች አካባቢ ለመግደል የመተኮስ ትዕዛዝ አስተላልፏል ይላል ዘገባው። ኮሚሽኑ ከሀገሪቱ ፕሬዝደንት ሌላ ተጠያቂ ናቸው ከሚላቸው አካላት መካከል የማስታወቂያ ሚኒስቴር፣ የፍርድና የመከላከያ ሚኒስትሮች ይገኙባቸዋል። ዋናዎቹ በሰብአዊ መብት ረገጣ የሚጠየቁት አካላት የሀገሪቱ የመከላከያ ኃይሎች፣ ገዢው ህዝባዊ ግንባር ለዲሞክራሲና ለፍትህ መሆናቸውን የኮሚሽኑ ዘገባ አውስቷል። ይፈጸማሉ የሚባሉት የሰብአዊ መብት ረገጣዎች በመናገር፣ በመሰብሰብ፣ ሀሳብን በመግለጽና በሃይማኖታዊ እምነት መብት ላይ የሚደረግ የተቀነባበረ ጭቆና የሚለው ይገኝባቸዋል። በወንጀል የተከሰሱ ኤርትራውያን ፍትሐዊ ፍርድ አያገኙም፣ በዘፈቀደ ይታሰራሉ፣ እየተነጠሉ መታሰርና በከባድ ስራ መቀጣት ይገጥማቸዋል። በኮሚሽኑ ዘገባ መሰረት ሴቶች በማንኛውም የኤርትራ ህብረተሰብ አድሎ ይፈጸምባቸዋል፣ ጉልበት የመጠቀም ተግባርም ይገጥማቸዋል። ኤርትራውያንን የሚገዛው ህግ ሳይሆን ፍርሃት ነው ይላል ዘገባው። የሀገሪቱ ገዢ ፓርቲ ስልጣን ላይ ያለው በሀገሪቱ ለሀቀኛ ዲሞክራሲ የሚያስፈልግ ለውጥ እንዳይደረግ አሻፈረኝ በማለት ነው ይላል የኮሚሽኑ ዘገባ። በተባበሩት መንግስታት ድርጅት ኤርትራን በሚመለከት የሰብአዊ መብት ጉዳይ እንዲከታተሉ የተሰየሙት ሼላ ኪትሮት ከሶስቱ የኮሚሽኑ አባላት አንዷ ናቸው። ዓለም አቀፍ ማህበረሰብ የፍትህ አልባነት ያሉትን ጉዳይ በመፍታት ተግባር እንዲረዳ ጥሪ አድርገዋል። በፍርሃት መገዛት፣ የገደብ አልባ ወታደራዊ አገልግሎት ፍርሃት፣ በዘፈቀደና ተገድሎ መታሰር፣ ሰቆቃና የሰብአዊ መብት ረገጣ መቆም አለበት ሲሉ ሼላ ክትሩት አስገንዝበዋል። በተባበሩት መንግስታት ድርጅት የኤርትራ አምባሳደር አቶ ግርማ አስመሮም ዘገባውን መሰረተ ቢስ ነው ብለውታል። ቀጥሎ ይቀርባል።
በመሰረቱ ይሄንን ሪፖርት እንደ ቁም ነገር መውሰድም አይቻልም። ምክንያቱም እነኚህ ሰዎች እንደውም ይሄንን ሪፖርት ያዘጋጁት መከሰስ አለባቸው። ኤርትራንም አላዩ። የኤርትራ ህዝብም ከየት ወዴት እንደሄደ ከየት እንደመጣም አያውቁም። ስለዚህ ይሄ ሪፖርት መሰረት የሌለው አንድ የደንቆሮ የሞኝ ዘፈን ሁልጊዜም አበባዬ ብለህ ነው የምትተው።
አምባሳደር፣ ኤርትራ ውስጥ ለመግባት ፈልገው የኤርትራን መንግስት ጠይቀው ምላሽ እንዳላገኙ ለአንድ አመት ያክል ጠይቀው መግባትም ስላልቻሉ ውጭ ላለው ኤርትራውያን መነጋገር ግድ እንደሆነባቸውና 550 የሚሆኑ ሰዎችን ቃለ መጠይቅ እንዳደረጉ 160 የሚሆን ደግሞ በጽሁፍ መረጃ እንዳገኙ ነው የሚናገሩና ይሄም
ራሱ እኮ እዛ ኤርትራ ውስጥ መግባት ስላልቻሉ ከየትም ከየትም ለቃቅመው ሪፖርት ማዘጋጀት አይቻልም፣ ትክክልም አይደለም። እነኚህ ሰዎች ደግሞ ሬፊውጂ ካምፕ ያሉ ሰዎችን ነው ያነጋገሩት። አይጠቅሷቸውም እንደውም ማን እንደሆኑ። ይሄ ራሱ ከሳሽ ህጉ መታወቅ አለበት። ስለዚህ በመሰረቱ እንደ ሂደትም እንደ ተጨባጭ ማስረጃም ሊቀርብ የማይችል ሪፖርት ነው ያቀረቡት።
የሰዎች ማንነት መግለጽ አደጋ ውስጥም ሊጥላቸው ይችላል ከሚል ሊሆን ይችላል እና
ውጭ ሀገር ከሆንኩኝ የምናገረው ምንም አደጋ የሚመጣ ያለ ይሄ እኮ መሸፈኛ ነው። አደግ ሰዎችን ስም ማንጠቅሰው አደጋ ሊመጣ የሚለው ይሄ የተንኮል አሰራር ነው። ተጨባጭ ማስረጃ ሳይኖርህ ሽፋን የምትጠቀምበት አሰራር ነው።
አድማጮች የምትከታተሉት ከአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት የሚተላለፈውን የምሽቱን ዜና ነው። አቃቤ ሕግ እነ ዘላለም ወርቅ አገኘሁ መዝገብ ከከሰሳቸው በእስር በሚገኙ የፖለቲካ ፓርቲ ተጠርጣሪዎች ላይ ያቀረባቸው ምስክሮች በዝግ ችሎት እንዲሰሙለት ያቀረበውን ጥያቄ ፍርድ ቤቱ ውድቅ አረጋው። ይሁን እንጂ ፍርድ ቤቱ የምስክሮቹን ቃል ጋዜጠኞች እንዳይዘግቡም ትዕዛዝ ሰጥቷል። አቃቤ ሕግ በሰኔ 2006 ዓ.ም በሽብር ጥርጣሬ የከሰሳቸው የቀድሞው የአንድነት ለዲሞክራሲና ለፍትህ ፓርቲ የህዝብ ግንኙነት ኃላፊ አቶ ሀብታሙ አያሌውና የብሔራዊ ምክር ቤቱ አባል አቶ ዳንኤል ሽበሺ፣ የሰማያዊ ፓርቲ የብሔራዊ ምክር ቤት አባል አቶ የሸዋስ አሰፋ እና የአረና ትግራይ አመራር አባል አቶ አብርሃ ደስታን ሌሎች ስድስት ሰዎችን መሆኑ ይታወሳል። መለስካቸው አማሃ ዝርዝሩን ይዟል።
የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት በእነ ዘላለም ወርቅ አገኘው የክስ መዝገብ የተዘረዘሩትን ተጠርጣሪዎች የቀጠረው ለሁለት ጉዳዮች እንደነበረ ችሎቱ ከመሰየሙ ግልጽ አድርጓል። አንደኛው አቃቤ ሕግ በተጠርጣሪዎቹ ላይ ያቀረባቸውን የሰው ምስክሮች መስማት ሲሆን፣ ሁለተኛው ደግሞ ሶስተኛ ተከሳሽ አቶ ዳንኤል ሽበሺ በማረሚያ ቤት ላይ ላቀረበው አቤቱታ የማረሚያ ቤቱን መልስ መስማት ነበረ። ይሁንና አቃቢ ሕግ የምስክሮቹን ቃል መስማት ከመጀመሩ በፊት ለፍርድ ቤቱ በቃል አመልክቷል። አቃቢ ሕግ የቆጠራቸው ምስክሮች ዛቻ፣ ማስፈራራትና ድብደባ በተለይ በአንደኛ ምስክር ላይ የተፈጸመ ስለሆነ ለደህንነታቸው ሲባል ሕጉ በሚፈቅደው መሠረት ቃላቸው በዝግ ችሎት እንዲሰማ ለፍርድ ቤቱ አመልክቷል። የተከሳሽ ወይንም ተከላካይ ጠበቆች የአቃቤ ሕግ ጥያቄ የሕግ መሠረት የለውምና ፍርድ ቤቱ ጥያቄውን ውድቅ እንዲያደርግላቸው ጠየቁ። በተለይ ተጠርጣሪዎቹን ወክለው እንዲናገሩ ፍርድ ቤቱ የፈቀደላቸው አቶ ሀብታሙ አያሌው አቃቤ ሕግ በምስክሮቹ ላይ ደረሰ ያለው ማስፈራራትና ዛቻ መሠረት የለውም ብለዋል። ገና ክሱ ሲመሠረት በማመልከቻው ላይ የማስረጃ ዝርዝር በቀረበበት ወቅት አቃቤ ሕግ ለምስክሮቹ ደህንነት በማለትና በፍርድ ቤትም እውቅና የምስክሮቹ ስም ዝርዝር አልተያያዘም። እኛም ተከሳሾች ልናውቃቸው አንችልም። ስለሆነም በዚህ መሰረት በሌለው ምክንያት ጉዳያችን በግልጽ ፍርድ ቤት የመታየት ሕገ መንግሥታዊ መብታችን መገደብ የለበትም ሲሉ አመልክተዋል። ፍርድ ቤቱ የግራ ቀኙን ክርክር ሰምቶ በጽህፈት ቤቱ ከመከረ በኋላ የአቃቤ ሕግ ጥያቄ ሕጋዊ መሰረት የለውም በማለት ውድቅ አድርጎታል። ይሁንና መገናኛ ብዙሃን የህትመትም ሆነ የኤሌክትሮኒክስ የምስክሮችን ቃል ስማቸውንና ሌሎች ዝርዝር ጉዳዮችን እንዳይዘግቡ ፍርድ ቤት ትዕዛዝ ሰጥቷል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
G7 በመባል የሚታወቁት በኢንዱስትሪ የበለጸጉት ሀገሮች ሩሲያ በኡክራይን የሚካሄደውን ግጭት ለማክተም ሙሉ በሙሉ ተኩስ እንዲቆም ካላደረገች በስተቀር በእሷ ላይ የሚጣለውን ማዕቀብ እንደሚያጠብቁ አስጠንቅቀዋል። ጀርመን ላይ የተካሄደው ጉባኤ ትላንት ከመጀመሩ በፊት የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ እና የጀርመኗ ቻንስለር አንጌላ ሜርከል ተገናኝቶ ተነጋግረዋል። በሩሲያ ላይ የተጣለው ማዕቀብ የሚጸናበት ጊዜ በኡክራይን የተኩስ ማቆም ስምምነት መተግበር ላይ በሚኖራት ሚና ይወሰናል በሚለው ነጥብ ላይ እንደተስማሙ የዋይት ሃውስ ቤተ መንግስት ገልጿል። በዩናይትድ ስቴትስ የሚመራው ጥምረት እስላማዊ መንግስት ነኝ የሚለውን ቡድን በመዋጋት ላይ ያለው የተሟላ ስትራቴጂ ሳይኖረው ነው ሲሉ ፕሬዚደንት ኦባማ ዛሬ ተናግረዋል። ዋና መሰናክል የሆነውም በኢራቅ የተመለመሉ የጸጥታ ኃይሎች እጥረት ነው ብለዋል።
በኢራቅ በኩልም እንዲሁ መሟላት ያለባቸው ነገሮች ስላሉ አሁን በእኛ በኩል ፍጹም የሆነ ወይም የተሟላ ስትራቴጂ ገና የለንም።
አያይዞም ፕሬዚደንት ኦባማ
all the countries in the international coalition are prepared to
በዓለም አቀፉ ጣምራ ኃይል ውስጥ ያሉ አገሮች ሁሉ የኢራቅን የደህንነት ኃይሎች ለማሰልጠን እየተዘጋጁ ናቸው። ኢራቅ ውስጥ አሁንም ካስተዋልናቸው ነገሮች አንዱ ከሚሰለጥኑት የበለጠ የማሰልጠን ብቃቱ እንዳለን ነው።
የደቡብ ሱዳን ተፋላሚ ወገኖች ዛሬ በአዲስ አበባ ከኤጋድ ጋር በተናጠል ቅድመ ውይይት ይዘዋል። የተፋላሚ ወገኖች ተወካዮች በተናጠል ከዋናው አደራዳሪ ኢጋድ ሲወያዩ መዋላቸውን እስክንድር ፍሬው በላከው አጭር ዘገባ ጠቁሟል።
የደቡብ ሱዳን ተፋላሚ ወገኖች ወደ አዲስ አበባ የተመለሱት ድርድሩ ከተቋረጠ ከሁለት ወራት በኋላ ነው። ያሁኑ አመጣጣቸውም በቀጣይነት ለሚካሄደው ዋነኛ ድርድር መንገድ ለመጥረግ መሆኑ ተመልክቷል። የመንግስት የተቃዋሚዎችና ራሳቸውን የቀድሞ ታሳሪዎች እያሉ የሚጠሩት ወገኖች ተወካዮችም ናቸው አዲስ አበባ የሚገኙት። የተቃዋሚዎቹ ተደራዳሪ ዶክተር ዲዮማቶክ ለቪኦኤ ሲናገሩ ዛሬ የፊት ለፊት ድርድር አለመካሄዱን አረጋግጠዋል። የዛሬው ፕሮግራም የኢጋድ አደራዳሪዎች ሶስቱን የሎካም ቡድኖች ተራ በተራ ያስገቡ በተናጠል የሚያነጋግሩበት እንደነበርም ተቆመዋል። ይህ አካሄድም ሊሞከር ከታሰበው አዲስ የድርድር ስልት ጋር ሊገናኝ እንደሚችል አስረድተዋል። ኢጋድ ከዚህ በኋላ የሚያካሄደው ድርድር ከሰሜን፣ ከምዕራብ፣ ከደቡብ፣ ከምስራቅና መካከለኛው አፍሪካ የተወከሉ ሀገራት ጭምር የሚገኙበት እንደሚሆን ማስተዋወቁ ይታወሳል። የተባበሩት መንግስታት ድርጅት፣ የአውሮፓ ህብረት፣ የአፍሪካ ህብረት፣ አሜሪካ፣ እንግሊዝና ኖርዌይ የሚሳተፉበታል። ኢጋድ ሲደመር የተሰኘው ይህ ቡድን ቀዳሚውን የማደራደር ስራ የሚጀምረው ከአንድ ሳምንት በኋላ በጆሃንስበርግ ከሚካሄደው የአፍሪካ መሪዎች ጉባኤ ጎን ለጎን እንደሚሆንም ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እናመሰግናለን እስክንድር። ዜናው አበቃ። ይህ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ሬዲዮ የአማርኛው ፕሮግራም ነው።
በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እንገናኛለን።
የምናስተናግዳችሁ እኔ አዲሱ አበበና
እኔ ማዳኝ ተሳየነን።
የፈረንሳይ ፖሊሶች የአፍሪካ ፍልሰተኞችን በኃይል እያስነሱ ነው።
ግብ ግብ የተፈጠረው በፖሊስና በህዝብ እንዲሁም በስደተኛ መካከል ማለት ነው። በዚህ ውስጥ በጣም ብዙ ስደተኞች ተመቷል። በጣም ብዙ ስደተኞች ፌንት ነቅለዋል። አረፋ ምናምን ስደብቁ አጠገባቸው ነበሩ። ቪዲዮ እየቀረጽኳቸው ነበረ።
ፓሪስ ከሚገኘው አንድ ኢትዮጵያዊ ከተናገረው የተወሰደ ነው። ዝርዝሩ በመጽሔት ይቀርባል። አሁን የዕለቱ አብይ ርዕስ
የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ በሮማ የዓለም ምግብና የእርሻ ድርጅት ባዘጋጀው ጉባኤ ላይ ተገኝተዋል። ጠቅላይ ሚኒስትሩ በጉባኤው የተሳተፉት ኢትዮጵያ ለምግብ እጥረት የተጋለጡ ዜጎችን በግማሽ መቀነስ የሚለውን የምዕተ ዓመቱን ግብ ማሳካቷን ከተገለጠ በኋላ ነው ተብሏል። የግብርና ሚኒስቴር ቃል አቀባይ ለአሜሪካ ድምፅ ራዲዮ በሰጡት ቃል ኢትዮጵያ እንደ አውሮፓ አቆጣጠር ከ2000 ጀምራ ለምግብ እጥረት የተጋለጡ ዜጎችን ቁጥር ከ74% ወደ 35% አካባቢ ቀንሳለች ይላሉ እስክንድር ፍሬው።
የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የዓለም የምግብና የእርሻ ድርጅት ፋኦ ዋና ጽህፈት ቤት ወደሚገኝበት ሮም ካመሩት የተለያዩ ሀገራት መሪዎች አንዱ ናቸው። ጠቅላይ ሚኒስትሩ ወደዚያ ያመሩት ሀገራቸው ከተባበሩት መንግስታት ድርጅት የልማት ግቦች አንዱ የሆነውን ኤምዲጂ 1ን ማሳካቷ ከተገለጸ ከወራት በኋላ መሆኑ ነው። ኢትዮጵያ ለረሃብ የተጋለጡ ሰዎችን ቁጥር በግማሽ መቀነስ የሚለውንና በተለመደው አገላለጽ ኤምዲጂ 1 ተብሎ የሚጠራውን በማሳካቷ የውቅና ዲፕሎማ ማግኘቷን የፋኦ መግለጫ ያመለክታል። ጠቅላይ ሚኒስትሩ በሮም ስብሰባ የተገኙት ከዚህ ውቅና ጋር በተያያዘ ጭምር መሆኑን የመንግስት ምንጮች ገልጸዋል። ፋኦ ከሚከታተላቸው 129 ሀገራት 72ቱ ይሄንን ግብ ማሳካት መቻላቸውን የጠቆመው የድርጅቱ መግለጫ ለዚህ ስኬት ውቅና የሰጠ ሰነ ስርዓት በሮሙ ጉባኤ ወቅት መካሄዱንም አስረድቷል። ይሄንን ስኬት ያደነቁት የፋኦ ዋና ዳይሬክተር ጆዜ ግራዚያኖ ዳ ሲልቫ እንደ አውሮፓውያን አቆጣጠር ከ1990 ጀምሮ 216 ሚሊዮን ሰዎች ከረሃብ ነጻ ወጥተዋል ብለዋል። ኢትዮጵያ የተቀመጠውን ግብ ማሳካት የቻለችው የምርት መጠኗን መጨመር በመቻሏ እንደሆነ መንግስት ይናገራል። የግብርናና ገጠር ልማት ሚኒስቴር ቃል አቀባይ አቶ አስራት ገብረ ጻድቅ ለቪኦኤ ሲያስረዱ ይሄንን ያብራሩት።
በ1983 የነበረው የአጠቃላይ ምርታችን ስንመለከት ወደ 52 ሚሊዮን ኩንታል አካባቢ ነበር ሲመረት የነበረው በአመት በዋና ዋና ሰብሎች 52 ሚሊዮን ኩንታል አለ ነበር ሲመረት የነበረው። አሁን ግን የግብርና ፖሊሲውም ተቀርጾ አሁን የደረስንበት ደረጃ ላይ ስንደርስ በ2006-07 ዓመተ ምህረት ብቻ 270 ሚሊዮን ኩንታል ምርት የተመረተበት ሁኔታዎች ናቸው። እንግዲህ ይሄን ስንመለከት ባለፉት ጊዜያቶች የነበሩት የአመራረት ሂደቶች በቴክኖሎጂም በግባት አቅርቦትም ከክልሉት አቋ ያሉት ስራዎች በተገቢ ሁኔታ በመሰራታቸው አርሶ አደሩን በልማት ስራዎች በመደራጀት ወደ ተግባር በመግባቱ 270 ሚሊዮን ኩንታል አካባቢ ሊመረት የቻለበት ሁኔታዎች ናቸው ያሉት። ያም ብቻ አይደለም፣ ይህን ሊያሳኩ የሚችሉ የተፈጥሮ ሀብት እና የአካባቢ ጥበቃ ስራዎችም የተሰሩበትና አርሶ አደሩ ከዚህም ከገቢ የሚያገኝበት በተለይ የምግብ ዋስትናውን ሊያረጋግጥ የሚችሉ ፕሮግራሞች ተቀርጸው ወደ ተግባር እንዲገባ የተደረገበት ሁኔታዎች ናቸው ያሉት።
እናም የምርት መጠን መጨመሩ ሀገሪቱ ለምግብ እጥረት የተጋለጡ ሰዎችን ቁጥር እንድትቀንስ የተቀመጠውን ግብም እንድታሳካ ረድቷታል ባይ ናቸው አቶ አስራት።
በሀገራችን ከፍተኛ የሆነ ምርት ተመርቷል። የሚሊኒየም ዴቨሎፕመንት ጎል የተቀመጠው በዋነኝነት የምግብ እጥረት 74.8 የነበረ ሲሆን ይህንን ግብ በግማሽ በመቀነስ በኢሮፓን አቆጣጠር በ2012-14 ወደ 36-35% ዝቅ እንዲል ያደረገችበት ሁኔታ ነው ያለ። ከዚህ አኳያ
ለረሃብ የተጋለጡ ሰዎችን ቁጥር በግማሽ ቀንሳለች።
የምግብ እጥረት የነበረባቸውን ሰዎች ከ74.8 ወደ 35% አካባቢ በግማሽ በመቀነሷ ይህ አሉ ከሚባሉ በተለይ ሰክሰስፉል ከሆኑ አገሮች ውስጥ አንዱ አውትስታንዲንግ ፕሮግረስ ካሳዩ አገሮች ውስጥ አንዷ በመሆን የዲፕሎማ እውቅና በሮማ በተዘጋጀው አጠቃላይ ጉባኤ ላይ በ150ኛው የካውንስል መደበኛ ስብሰባ ላይ ሽልማት ያገኘችበት ሁኔታ ነው ያለው።
ከ74 ወደ 35 ነው ቅነሳ ያሉኝ ለምሳሌ ለምግብ እጥረት የተጋለጡ ሰዎች ቁጥር። ነገር ግን አሁንም ፐርሰንቱ መቶኛው እዛው 30ዎቹ አካባቢ የሆነባቸው የኢትዮጵያ አካባቢዎች አሉ ማለት ይቻላል። አሁን የነገሩኝ አማካኝ ነው፣ ኢትዮጵያ እንደ ሀገር በአማካይ እዚህ ደርሳለች የሚል ነው ብዬ ነው።
ይህን በተመለከተ እንግዲህ መረጃው በእጅ የለም። ቢሰራ ከዛ የበለጠ ዝቅተኛ ደረጃ ላይ አለ ተብሎ ይወሰዳል። እንዳጠቃላይ እንደ ሀገራችን በአማካይ ያለውን ነገር ስንወስደው ግን 35% ላይ የሚለውን ነገር መውሰድ ይቻላል። ግን አንዳንድ በተለይ ጥሩ ምርት ሊሰጡ የሚችሉ ቦታዎች ላይ በምንመለከትበት ጊዜ ራሳቸውን ችለው ለሌሎችም አካባቢ በገበያ ትስስር የገቡበት ሁኔታዎች እንዳሉ ማየት ይቻላል።
ኢትዮጵያ እህል ወይም ምግብ ከውጭ ወይም ካደጉ ሀገራት መቀበል የምታቆምበት ሁኔታ ይኖራል ማለት ነው?
አዎ፣ በሂደት ከውጭ የሚመጡትን ግባችንም ይሄ ነው፣ ከውጭ የሚመጡትን እርዳታዎች ማቆም ነው። ስለዚህ ይህ የሚያሳየን ነገር ምንድን ነው? አሁንም ወደዛ ደረጃ እየገባንበት ከውጭ የሚመጣውን እርዳታ የመቀነስ ሁኔታ የደረስንበት ሁኔታዎች ናቸው ያሉት። ስለዚህ በቀጣይ በሚቀጥሉት በሁለተኛው ጂቲፒ ዘመናችን ሙሉ ለሙሉ የምግብ እርዳታን ከውጭ የምናቆምበት ሁኔታ ይፈጠራል የሚል ነገር ነው በግብ አስቀምጠን እየተንቀሳቀስን ያለ ነው።
አሁን ተግባራዊ በሚደረገው የአምስቱ ዓመት የእድገትና የትራንስፎርሜሽን እቅድ በቀጣዩ አምስት ዓመት መጨረሻ ማለት ነው በተለያዩ ሀገራት እየተገኘ ነው ያለውን ውጤት ያደነቀው ፋኦ ረሃብን የማስወገዱ ስራ ግን አልተጠናቀቀም ሲል አሳስቧል። በዓለም ላይ ከዘጠኝ ሰዎች አንዱ ንቁ፣ ጤነኛና ምርታማ ህይወት ለመምራት በቂ ምግብ የለውም ነው ያለው። የሮም ቆይታቸውን ያጠናቀቁት የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በቡድን ሰባት መሪዎች ስብሰባ ላይ ለመገኘት ወደ ጀርመን ሙኒክ ማምራታቸው ተጠቅሷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ ግንቦት 16 ቀን የተካሄደው አምስተኛው ዙር ጠቅላላ ምርጫ በየትኛው መመዘኛ ነጻ፣ ፍትሐዊና ዲሞክራሲያዊ አይደለም አለ። የድምፅ መስጫ ኮረጆዎች አስቀድመው የተሞሉባቸው ስፍራዎች እንደነበሩ የተናገሩት የኢዴፓ አመራር አባላት ፓርቲው በምርጫው ላይ ለወሰደው አቋም በቂ ማስረጃ እንዳላቸው ገልጸዋል።
ባለፈው ቅዳሜ ግንቦት 29 ቀን ኢዴፓ በሰጠው ጋዜጣዊ መግለጫ ላይ ያሰራጨው ጽሑፍ ርዕስ ምርጫው ዴሞክራሲያዊ፣ ፍትሐዊ፣ በህብረተሰቡም ዘንድ ታማኒ አልነበረም ይላል። ፓርቲው በምርጫው ሲያደርግ በነበረው ተሳትፎ ተመልክቻቸዋለሁ ያላቸውን ችግሮች በተደጋጋሚ በይፋ ሲያሳውቅ እንደነበረና በተለይም ምርጫ ቦርድ፣ ገዢው ፓርቲና የመገናኛ ብዙሃን ለምርጫው ስኬታማነት የበኩላቸውን አስተዋጽኦ እንዲያደርጉ ጥሪ እንዳቀረበ ይኸው ጽሑፍ ያስረዳል። እንዲያውም አለፍ ብሎ በቅድመ ምርጫ ወቅት የገጠሙን ችግሮች መፍትሄ እንዲያገኙ ከፍተኛ ጥረት ብናደርግም ችግሮቻችን ከመፈታት ይልቅ ይበልጥ በመባባስና ታቅዶ የሚፈጸም በሚያስመስል ሁኔታ ጫናዎቹ የፓርቲያችንን እንቅስቃሴ በሚፈታተን ደረጃ ተጠናክረው የቀጠሉበት ሁኔታ ተፈጥሯል ይላል የጽሑፍ መግለጫው። ከዚያም በቅድመ ምርጫው ሂደትና በድምፅ መስጫ ዕለት 22 ተፈጽመዋል ያላቸው ህገወጥ ድርጊቶችን ዘርዝረዋል። የፓርቲው የፋይናንስ ጉዳይ ኃላፊ አቶ አዳነ ታደሰ ኢዴፓ ከዚህ ተነስቶ የወሰደውን አቋም በንባብ አሰምተዋል።
ከላይ በዝርዝር ያስቀመጥናቸው በምርጫው ሂደትም ሆነ በምርጫ ዕለት የታዩ ህገወጥ ድርጊቶች ሲሆኑ እነዚህ የህግ ጥሰቶች የምርጫ ስርዓታችን እድገት ከማሳየት ይልቅ ከምርጫ 97 በኋላ ይበልጥ እየተዳከመና እየቀጨጨ የመጣ መሆኑን የሚያሳዩ ተግባራት ሆነው አግኝተናቸዋል። ስለሆነም በሂደቱም ሆነ በምርጫው ዕለት የተፈጸሙትን ድርጊቶች በጥልቀት የመረመረው የኢዴፓ ስራ አስፈጻሚ ኮሚቴ ምርጫው በየትኛው መመዘኛ ነጻ፣ ፍትሃዊና ዲሞክራሲያዊ እንዳልሆነ አረጋግጧል።
በኢዴፓ ስራ አስፈጻሚ ኮሚቴ አመለካከት የምርጫው ውጤት የሚያመለክተው የምርጫውን ዲሞክራሲያዊነት ሳይሆን ተጻራሪውን ነው። አቶ አዳነ ታደሰ
ኢትዮጵያ ውስጥ ከሌላው ዓለም በተለየና በላቀ ሁኔታ የፖለቲካ አስተሳሰብ ልዩነት ያለ ቢሆንም የምርጫው ውጤት ግን ይህንን ልዩነት ፈጽሞ በሚያሳይ ሁኔታ ተጠናቋል። በዓለማችን ዲሞክራሲያዊ ምርጫም ሆነ የስሙላ ምርጫ የሚያካሂዱ ሀገሮች ላይ እንደዚህ አይነት ውጤት ተመዝግቦ አያውቅም። ውጤቱም ሆነ ሂደቱ ምርጫው ዲሞክራሲያዊ፣ ፍትሃዊና ነጻ አለመሆኑን ያረጋገጠ ነው።
የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ በጽሑፍ መግለጫው ላይ ለዘረዘራቸው ህገወጥ ድርጊቶች ምን ያህል ተጨባጭ ማስረጃ እንዳለው ከጋዜጠኞች ለአመራር አባላቱ ጥያቄ ቀርቦ ነበረ። የፓርቲው ሊቀመንበር ዶክተር ጫኔ ከበደ መግለጫው እስከ ዛሬ የዘገየውም ይህንኑ ለማጠናቀር ነበር ይላሉ።
ምንም ጥርጥር የለውም፣ ይህን ያህልም ጊዜ የፈጀብን መረጃዎቹን ለማሰባሰብ ነው። በየትኛውም መመዘኛ ዲሞክራሲያዊ ናቸው ሊያስብሉ የሚችሉ ሂደቶች ያለመሆናቸውና ተጽዕኖዎችና የህግ ጥሰቶች መረጃዎቹ በሙሉ በእጃችን አሉ። በፎቶ ያሉ በፎቶ አሉን፣ በድምፅ ያሉ በድምፅ አሉ። ስለዚህ እነኚህ በትክክል ማስረጃዎቻችን ናቸው ለኛ።
ዶክተር ጫኔ ከበደ በአይኔ የተመለከትኳቸው ከሚሏቸው ጀምሮ አንዳንድ ተጨማሪ ማስረጃዎችን ዘርዝረዋል።
ከዚህም በላይ ኮረጆ ተሞልቶ መገኘቱ የሚገርማችሁ ነገር ፓትሮል ለማድረግ የወረዳ የኢህአዴግ ተወካዮች ይዘውት ይዞሩት በነበረ መኪና ውስጥ በግልጽ በአይኔ ያየሁትን ነው የምነግራችሁ። በመኪና ውስጥ ሶስት ኮረጆዎች ተጭነው ነው የነበረ። ሶስቱም ኮረጆዎች የተሞሉ ናቸው። ይህን ማረጋገጥ ችያለሁ እኔ በአይኔ። ከምርጫው በፊት የድምፅ መስጫ ወረቀቶች አምባሰል ላይ ተበትነዋል፣ ወላይታ ላይ ተበትነዋል፣ በተወሰኑ ወረዳዎች ደቡብ ላይ ተበትነዋል። ስለዚህ ከምርጫው በፊት እነዚህ ወረቀቶች በእጃችን ገብተዋል።
የኢዴፓ የጥናትና ምርምር ጉዳይ ኃላፊ አቶ ዋሲሁን ተስፋዬ የምርጫውን ውጤት በተመለከተ ፓርቲው የሚሰጠው ዋጋና ትኩረት የተለየ ነው ይላሉ። በየጊዜው በዚህ ወይንም በዚያ ፓርቲ ከሚገኘው ውጤት ይልቅ ኢዴፓን የሚያሳስበው የሂደቱ ጉዳይ ነው ይላሉ።
በዲሞክራሲያዊ ስርዓት ውስጥ ህዝቡ የፈለገው መምረጥ እስከቻለ ድረስ እኛ በድምፅ የፈለገውን ውጤት እንዳገኝ ችግር የለብንም። በዚህ በተጨማለቀ ሂደት ውስጥ ግን ኢህአዴግ እንደፈለገ ምርጫ ለመርሃ ግብር ማሟያ ለማስመሰያ እየተጠቀመ እድሜውን ለማራዘም የሚቀጥልበት ከሆነ እቻ ሀገር እኛ ኢህአዴግም ህብረተሰቡም ወደማይፈልገው አቅጣጫ እየተመራች ነው ያለችው፣ እየሄደች ነው ያለችው። ይህንን ሁላችንም ኃላፊነት እንደሚስማማው አካል ቆም ብለን ልናስብ ይገባል።
በኢዴፓ መግለጫ ላይ የምርጫ ቦርድን አስተያየት ለማወቅ ወደ ቦርዱ ጽህፈት ቤት ዋና ኃላፊ ደጋግሜ የደወልኩት ስልክ መልስ አላገኘም። ይሁንና ቦርዱ ቀደም ሲል ግንቦት 27 ቀን 2007 ዓ.ም ለሀገር ውስጥ መገናኛ ብዙሀን ጋዜጠኞች በሰጠው መግለጫ የምርጫውን ፍትሐዊነትና ታማኒነት በመጠራጠር መግለጫ የሚሰጡ ፓርቲዎችን ማውገዙ ይታወቃል። የምርጫ ቦርድ ሰብሳቢ ፕሮፌሰር መርጋ በቃና በዚህ ጋዜጣዊ መግለጫ ላይ የምርጫውን ታማኒነት ከጥያቄ የሚያስገቡ መግለጫዎች መሠረተ ቢስ ናቸው ማለታቸውን መገናኛ ብዙሀን ዘግበዋል። ማንም ቅር የተሰኘ ፓርቲም ህጉ በሚያዘው መሠረት ህጋዊ ጥሰቶች ናቸው ያላቸውን ድርጊቶች በአምስት ቀናት ውስጥ ለቦርዱ እንዳላሳወቀም ተናግረዋል። ቀደም ሲል በቦርዱ የተገለጸውን ጊዜያዊ ውጤት ውድቅ ያደረጉ አንዳንድ ፓርቲዎችንም ውሳኔያቸው ተቀባይነት እንደሌለው ቦርዱ መግለጹን መገናኛ ብዙሀን ይፋ አድርገዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ፕሮግራማችን ይቀጥላል። ቀደም ሲል የፈረንሳይ ፖሊስ ዋና ከተማይቱ ፓሪስ ያሉ የአፍሪካ ስደተኞችን በኃይል እያስነሱ ናቸው የሚለውን ዘገባ ለመጽሔት ብለን ነበረ፣ ወደ ሁለተኛው አጋማሽ ወስደነዋል። ይቅርታ፣ ወደ መጨረሻው የመጽሔት ርዕስ አልፋለሁ። አሁን ሩሲያ በዩክራይን የምታራምደውን ጠባጫሪነትም ሆነ የጽንፈኞችን የኃይል ጥቃቶችና የአካባቢ የአየር ለውጥን የተመለከቱ ርዕሰ ጉዳዮችን የሰባቱ የዓለም ከበርቲ አገሮች G7 መሪዎች ከበድ ያለ ፈተና ከፊታቸው ተደቅኗል ሲሉ የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ተናግረዋል። ከፕሬዚዳንቱ ጋር የተጓዙ የአሜሪካ ድምፅ የዋይት ሀውስ ዘጋቢ ሉዊስ ራሚሬስ ጉባኤው ከሚካሄድበት የጀርመኗ ባቫሪያን ተራራማ ስፍራ ያጠናቀረውን ዘገባ አሉላ ከበደ ይዟል።
የጀርመኗ ቻንስለር አንጌላ መርክል ሞቅ ያለ አቀባበል ያደረጉላቸው ፕሬዚዳንት ኦባማ ወደ ዋናው የጉዟቸው አጀንዳዎች ከማምራታቸው አስቀድሞ ሁለቱ መሪዎች ሽሎስ ኢላሙ አቅራቢያ የምትገኘውን የጂ ሰባቱ ጉባኤ የሚካሄድባትን ተራራማዋን የክሩን የመዝናኛ ስፍራ ጎብኝተዋል።
We're going to discuss our shared future. A global economy that creates jobs and opportunity. Maintaining a strong
ስራና ለላቁ ፈጠራዎች ድል በሚሰጠው የዓለም አቀፍ የምጣኔ ሀብት ይዞታ ጠንካራና የበለጸገ የአውሮፓ ህብረት ዘለቄታና በአውሮፓና በአሜሪካ መካከል በሚደረጉ አዳዲስ የንግድ ልውውጥ ውጥኖች ዙሪያ እንነጋገራለን። በዩክራይን የጠባጫሪነት አቋም እያራመደች ባለችው ሩሲያ ላይ ለሚወሰዱ በሚችሉ ወይም ሊወሰዱ በሚችሉ ተጨማሪ እርምጃዎችና እንዲሁም ጽንፈኞች በየቀኑ የሽብር ጥቃቶች ስጋትና የአካባቢ አየር ለውጥን በተመለከቱ ርዕሰ ጉዳዮች ዙሪያም እንወያያለን።
በጀርመን አስተናጋጅነት የሚካሄደው የዘንድሮ የጂ7 ጉባኤ የሁለተኛውን ዓለም ጦርነት ማብቂያ ተከትሎ ለበርካታ አስርታት ተነጣጥለው የቆዩት ሁለቱ ጀርመኖች አንድ ከሆኑበት 25ኛ ዓመት ጋር ተገጣጥሟል። ኦባማ በሰነዘሩት አስተያየት በሩሲያና የዩክሬን ግጭትም ሆነ ራሱን እስላማዊ መንግስት ብሎ የሚጠራው ጽንፈኛ ቡድን በኢራቅና በሶሪያ በሚያካሄደው ወታደራዊ እንቅስቃሴ የተፈጠረው ሁኔታ ሊለወጥ መጪው ጊዜ ሰላምና ብልጽግና የሰፈነበት ሊሆን እንደሚችል ጀርመን ጥሩ ማሳያ ናት ብለዋል።
These are all difficult challenges, but part of what gives me hope is the example of Germany. This year marks 70 years since
እነዚህ ሁሉ ከባድ ፈተናዎች ናቸው። ይሁን እንጂ ታላቅ ተስፋ የሚሰጠኝ የጀርመን ምሳሌ ነው። የያዝነው ዓመት የሁለተኛው ዓለም ጦርነት ያበቃበት 7ኛ ዓመት ግዙፉን የሰሜን አትላንቲክ ቃል ኪዳን አገሮች የጦር ስምምነት የተመሰረተበት በርካታ ከስራ ዓመት በላይና ዓለምን በታላቅ ተስፋ የጠመቀው የሁለቱ ጀርመኖች ውህደት 25ኛ ዓመት የሚዘከርበት ነው። እኛ ሁላችን በዛሬው ዕለት ከዚህ የመገኘታችን እውነታም ግጭቶች ማብቂያ ሊበጅላቸውና ታላላቅ ምርታዎችም ሊዘገቡ ወይም ሊዘገቡ የመቻላቸው አይነተኛ ዋቢ ነው።
ሁለቱ መሪዎች ኦባማና መርክል ያደረጉት ውይይት ይበልጡን ዓለም አቀፍ ማዕቀብ ከተጣለባት ከአንድ ዓመት በኋላ አሁንም በምስራቃዊ ዩክሬን የሚንቀሳቀሱት ተገንጣይ ኃይሎች የሚያግዝ የተለያዩ የጦር መሳሪያዎችን በገፍ ከማስገባትና የጦር አማካሪዎችን ከመላክ ያልተቆጠበችውን ሩሲያን ለማስቆም በሚያስችሉ መንገዶች ዙሪያ ያተኮረ ነው። ሁለት ወራት ብቻ የቀሩት በሩሲያ ላይ የጣለው ማዕቀብ እንዲራዘምና ከሩሲያ ጋር ቁርኝት ያላቸው ኃይሎች ከዩክሬን ምድር እንዲለቁ የተደረሰው ስምምነት ተግባራዊ እንዲሆን፣ ሉዓላዊነቷንም የሚያስከብር እንዲሆን ኦባማ እና መርክል መስማማታቸውን የዩናይትድ ስቴትስ ባለስልጣናት አመልክተዋል። ኦባማ ሌላው ቅድሚያ የሚሰጡት የጉባኤው አጀንዳ ጃፓንን በሚጨምረው ከፓስፊክ ሀገሮች ጋር የሚደረጉ አዳዲስ የንግድ ልውውጥ ድርድሮችን ይጨምራል። የሰኞው አጀንዳ በጸረ ሽብር ላይ ያተኮረና ፕሬዚዳንት ኦባማ ከኢራቁ ጠቅላይ ሚኒስትር ሃይደር አልአባዲ ጋር የሚያደርጉትንም ውይይት ያክላል።
ፕሮግራማችን ይቀጥላል። ሁለተኛው አጋማሽ ሄደናል። ቀደም ሲል ለሁለተኛው አጋማሽ እስካው ለአሁን ያቆየኑን እናሰማችኋለን።
የፈረንሳይ ፖሊስ ዋና ከተማይቱ ፓሪስ ውስጥ የሰፈሩ የአፍሪካ ፍልሰተኞችን በኃይል እያነሳ ነው። ሰለሞን አባተ ዝርዝሩን ይዟል።
ፓሪስ ውስጥ የከተማይቱን ብርት ላይ የሰፈሩ ሱዳናውያን፣ ኤርትራውያንና ሶማሊያውያን ስደተኞች ድንኳኖች ተክለው በየባቡር ጣቢያው ድልድዮች ስር እንደሚኖሩ ዋል ስትሪት ጆርናል የሚባለው ዕለታዊው የአሜሪካ ጋዜጣ ዘግቧል። የፈረንሳይ ፖሊስ 380 የሚሆኑትን ከያሉበት እያስነሳ ድንኳኖቻቸውንም እያፈራረሰ መሆኑን፣ 76 ሴቶችና ሕፃናት ፓሪስ ከተማ ውስጥና በአካባቢዋ በሚገኙ የድንገተኛ ሁኔታ መኖሪያ ቤቶች እንዲሰፍሩ መደረጋቸው ተገልጿል። ይህንን ላለፉት 6 ቀናት የዘለቀ የፖሊስ ዘመቻ በስፍራው ሆኜ እያየሁ ነው። እኔ ነጻ ጋዜጠኛ ነኝ ያለ ሰው ባልደረባዬ ቱጁቤ ሆራ ማምሻውን አነጋግራ ነበር። ራፋኤል ክራውፍት ባላለ አለው ብሏል ጋዜጠኛው። ሌላ ቦታ ወስደን እናሰፍራቸዋለን የተባለውም እውነት አይደለም ብሏል።
Migrants are being evacuated by force. Migrants and refugees mostly
ፍልሰተኞች በኃይል እንዲነሱ እየተደረገ ነው። አብዛኛቸው ሱዳናውያንና ኤርትራውያን የሆኑ ከፓሪስ አራዳ እንዲነሱ እየተደረገ ነው። ባለፈው ሳምንትም ወደ ሌላ ቦታ እናዛውራቸዋለን ብለው ከአንድ ባቡር ጣቢያ አንስተዋቸው ነበር። ያን ግን አላደረጉም፣ ማለት አላሰፈሯቸውም።
መጠለያ ሰፈሩ ውስጥ ከነበሩ 400 ስደተኞች 200 የሚሆኑት አሁንም ፓሪስ ውስጥ እየተንከራተቱ መሆናቸውን ራፋኤል ጠቁሟል።
We have a number of activists, including some elected member of the Communist Party, Green Party.
እዚህ ብዙ ተሟጋች ሰልፈኞች ወጥተዋል። አንዳንድ የኮሙኒስት ፓርቲው የአረንጓዴ ፓርቲው አባላት የሆኑ ተመራጮችም እንዲሁ ወጥተዋል። የፍልሰተኞችንና የስደተኞችን መብቶች ከፖሊስ ጣልቃ ገብነት ለመከላከል እየጮሁና እየታገሉ ነው። ፖሊስ ፍልሰተኞቹን ለማወቅ ወደየጣቢያው እየወሰደ ነው።
የአውሮፓ መንግስታት በቅርቡ ህገወጥ አስተላላፊዎችን ለመመንጠርና ጀልባዎቻቸውንም ለማውደም ተስማምተዋል። ይሁን እንጂ
ሜዲትራኒያን ባህርን በየቀኑ የሚያቋርጡ ፍልሰተኞች ቁጥር እየጨመረ ነው። የሚሞተው ሰው ቁጥርም እንዲሁ እየበዛ ነው።
ባልደረባዬ ምንያ አፈወርቂ ደግሞ ሁለት ኤርትራውያንን አነጋግራ ነበር። መንግስት አብ ቆማ ሚካኤል ፓሪስ ነው ያለው። ዛሬ ጠዋት ወደ ፖሊስ ጣቢያ እንደወሰዷቸው ይናገራል። የፈረንሳይ ተቃዋሚዎች ሲያግዟቸው እንደነበር ይናገራል። የምንኖረው ሜዳ ላይ ነው ብሏል መንግስት አብ። ምንያ ሌላም ኤርትራዊ ፍልሰተኛ አነጋግራለች። ኤርሚያስ ሀፍቴ ይባላል።
ነጂ ኦልሞስት ከላይ ወርሕና ኮይኑለሁ ማለት እዩ
ኤርሚያስ ፈረንሳይ ከገባ ሁለተኛ ወሩ ነው። ጋዜጣ ላይ 360 ኤርትራውያንን ተቀብለናል ብለው ባለሥልጣናቱ ቢናገሩም እውነት እንዳልሆነ ገልጿል። ስለዚህም ሰላማዊ ሰልፍ መውጣታቸውና ለሶስተኛ ቀን አደባባይ መዋላቸውን የፓሪስ ፖሊስ እየደገፏቸው ያሉ ፈረንሳውያንን ሳይቀር በኃይል እየያዘ በማሰር ላይ መሆኑን ተናግሯል። ኤርሚያስ ጉተማ ታደለ ባለፈው ሳምንት ጓደኛውን ለመጠየቅ ከሮማ ወደ ፓሪስ ወጥቶ ነበር። እናም ይህ ሁኔታ ሲፈጠር እዚያው ቀርቶ መከታተል ጀመረ።
እቤትና ወረቀት እንሰጣቸዋለን ለሁሉም ምናምን ነገር ብሎ በፖሊስ መጥቶ ከበቡና የዛሬ ሳምንት እንዳለ በቲቪ ምናምን ነገር አሳዩና ለ9000 ሰው ወረቀት ሰጠናቸው፣ ለፈረንሳይ ስደተኛ ወረቀት ሰጠናቸው፣ ቤት ሰጠናቸው ብሎ በቲቪ አሳዩ ማለት ነው። ግን እቤት ሰጠናቸው ብሎ ከዛ ወስዶ ቤት አልሰጧቸው፣ ሜዳ ላይ ነው የበተኗቸው። ራቅ አድርጎ ከከተማ ቱር ምናምን ባል ከተማ አለ፣ ወደ 3 ሰዓት አካባቢ ነው የሚያስኬደው ማለት ነው። እዛ የወሰዱ በመኪና በተኗቸው። ከዛ ነው ልጆቹ ተሰብስቦ በስልክ የተደዋወሉ የተጠያየቁ ተሰባስቦ ፓሪስ ላይ የተመለሱና ሰላማዊ ሰልፍ ማድረግ ጀመሩ ማለት ነው። እና የእሱ ሂደት ነው ዛሬ ድረስ የመጣው።
እና ፖሊስ ምንድን ነው የሚያደርገው?
ይኸውልህ ያ ነገር ውሸት መሆኑ ታወቀ፣ ህዝቡ አወቀ እና ከስደተኞቹ ጎን መቆም ጀመረ።
እሺ፣ ማን ነው
ቲቪ ድጋሚ ተላለፈ ማለት ነው። ለ9000 ሰው ወረቀትና ቤት ሰጠናቸው ብሎ ለ40 ሰው ነው የሰጡት። እና ያ ነገር ታየ እና ህዝቡ መንግስቱን መቃወም ጀመረ። እንዴት እንደዚህ ታደርጋላችሁ? የስደተኛ መብት ከበር እናንተ ከስደተኛ በስደተኛ ስም በጣም ብዙ ብር እንደሚታገኙ እናውቃለን። ከእኛም ገቢ ትሰበስባላችሁ በስደተኛ ስም፣ ግን ለእነሱ ምንም አታደርጉላቸው። እስካሁን ድልድይ ላይ ነው የሚያድሩት። ባለፈው ደግሞ ይባስ ብሎ እኛንም ዋሻችሁ ምናምን ነገር ብሎ ህዝቡ ከስደተኛ ጎን መቆም ጀመረ ማለት ነው።
የሀገሬው ሰው ፈረንሳውያኑ ማለት ናቸው?
አዎ አዎ አዎ። አሁን ቪዲዮ ልክላቸው ነበረ። በጣም ብዙ ፈረንሳውያን አሉ በቋንቋቸው። ትላንትና ወደ 4000 ምናምንም የሆኑ ነጮች ነበሩ ሰላማዊ ሰልፍ የወጡት። ዛሬ እዛው አካባቢ ላይ ፖሊስ እነሱን በጉልበት ለማስነሳት ባለፈው እንግዲህ አባሯቸዋል፣ እንደዚህ ወስዶ ሜዳ ላይ ጥሏቸዋል። አሁን ደግሞ በጉልበት ከዛ ጋር ለማስነሳት ፖሊስ መጣ ማለት ነው። ፖሊስ ስመጣ ህዝቦቹ ደግሞ እንዳለ ግር ብሎ መጡና ስደተኛውን ማገዝ ጀመሩ ማለት ነው። እዚህ ጋር ነው እንግዲህ እንትን ግብ ግብ የተፈጠረው በፖሊስና በህዝብ እንዲሁም በስደተኛ መካከል ማለት ነው። በዚህ ውስጥ በጣም ብዙ ስደተኞች ተመቷል። በጣም በጣም ብዙ ስደተኞች ፌንት ነቅለዋል። አረፋ ምናምን ስደብቁ አጠገባቸው ነበሩ፣ ቪዲዮ እየቀረጽኳቸው ነበረ።
የፈረንሳይ መንግስት እስካሁን በጉዳዩ ላይ የሰጠው መግለጫ የለም።
አሁን ደግሞ የስፖርት ክፍለ ጊዜ ላይ ደርሰናል። ሰለሞን ክፍሌ ያቀርበዋል።
በ በሙስና ቅሌት እየታመሰ ባለው ፊፋ እያደር ብዙ በጣም ብዙ ጉድ እየወጣ ነው። በአመራሮቹ የተበላ ጉቦ በተራው ሊበላቸው ተቃርቧል። በእግር ኳስ ባርሴሎና የሻምፒየንስ ሊጉን ዋንጫ ለሶስተኛ ጊዜ አነሳ። እንደምን አመሻችሁልኛል የተከበራችሁ አድማጮቼ። ፍቅሩ ኪዳኔን ከፓሪስ፣ ገዛኸኝ ጽዮን መስቀልን ከአዲስ አበባ ይዣለሁ። አብራችሁን ቆዩ። በሙስና ቅሌት እየታመሰ ያለው ፊፋ በፕሬዝደንቱ የሥልጣን መልቀቅ ውሳኔ አላበቃም። ቀስ በቀስ ብዙ ጉድ እየወጣ ነው ይላሉ የዓለም አቀፍ ስፖርት ተቋማቱ ልዩ አማካሪ አቶ ፍቅሩ ኪዳኔ። ሰላም አቶ ፍቅሩ።
ጤና ይስጥልኝ።
አንድ ሁለቱን አዲስ የወጡ ዘገባዎች እያነሳን ብንነጋገር ብዬ ነው የደወልኩት። የ2010ን የዓለም ዋንጫ እናስቀድም መሰለኝ። ሞሮኮ አሸንፋ እንደነበርና ድምፁ ተጭበርብሮ ለደቡብ አፍሪካ እንደተሰጠ ነው የለንደኑ ዘ ሰንዴ ታይምስ የዘገበው። የእርሶን ያካፍሉን።
ደቡብ አፍሪካ 10 ሚሊዮን ዶላር ለዌስት ኢንዲስ ጥቁር ሀገሮች በእርዳታ መልክ በፊፋ አማካይነት መስጠቷንና ጠቅላላው የዝግጅቱ ሂሳብ እንደ አውሮፓ አቆጣጠር በ2011 ለፊፋ ኮንግሬስ ቀርቦ የጸደቀ መሆኑን የሚያረጋግጡ ሰነዶች አሉ። የኤፍቢአይ ሪፖርት እንደሚያመለክተው ሞሮኮ እንደ አውሮፓ አቆጣጠር በ1998 የዓለም ዋንጫን ውድድር ለማዘጋጀት ከፈረንሳይ ጋር በተወዳደረች ጊዜ የትሪኒዳድና ቶባጎ ተወላጅ የሆነው ዣክ ዋርነር ድምፁን እሰጣለሁ ጉቦ ስጡኝ ብሎ መጠየቁን ያመለክታሉ። ይኸው መክረኛ ዋርነር ግብጽ ከደቡብ አፍሪካና ከሞሮኮ ጋር ለ2010 ዓለም ዋንጫ ስትወዳደር በነፍስ ወከፍ 1 ሚሊዮን ዶላር ብትከፍሉኝ እኔ 7 ድምፅ አመጣላችኋለሁ ብሎኝ ነበር በማለት በጊዜው የግብጽ የስፖርት ሚኒስትር የነበሩት ተናግረዋል። ጃክ ዋርነር ጋር የተዋወቅነው እንደ አውሮፓ አቆጣጠር በ1988 በሴውል ኮሪያ ኦሊምፒክ ጨዋታ የጓንጁ መደብ እግር ኳስ ውድድር የፊፋ ፕሬስ ኃላፊ ሆኜ ነው። አጭበርባሪ መሆኑን የተረዳሁት ግን እንደ አውሮፓ አቆጣጠር በ1998 በፈረንሳይ የዓለም ዋንጫ ውድድር ጊዜ ከፓሪስ ማርሴይ የሚባል ከተማ መጥቶ $30,000 ተሰረኩ በማለት ፊፋ እንዲተካለት የተጠየቀ ጊዜ ነው።
ለ2010 የዓለም እግር ኳስ ዋንጫ ማጣሪያ ፈረንሳይና አየርላንድ ሲጫወቱ ፈረንሳይ ያለፈችው አንዱ ተጫዋቿ ኳስ በእጁ አመቻችቶ ባገባት ጎል ነው። እናም አየርላንድ ክስ እንዳትመሰረት ፊፋ $5 ሚሊዮን ጉቦ ከፍሏል ተብሎ ይከሰሳል። በዚህስ ላይ የሚሉን አለ አቶ ፍቅሩ?
አስደናቂው የፈረንሳዩ ተጫዋች ሀንሪ በቅርብ ለኒውዮርክ ኮስሞስ ሲጫወት የነበረው ከአይርላንድ ጋር በነበረው ግጥሚያ ላይ በእጁ ኳሷን አቁሞ ግብ አግብቶ ነበር። ያለ ዳኛው በስተቀር ሁላችንም አይተናል። ይህም ግፍ ፍርድ ቤት እናቀርባለን የሚል ጭምጭምታ የሰማው ፊፋ ረብሻውን ለማዳን $5 ሚሊዮን ለአይርላንድ በእርዳታ መልክ መክፈሉ ተረጋግጧል።
በሌላ በኩል የ2018ና 2022 ማለትም ሩሲያና ካታር የሚያዘጋጁት የዓለም ዋንጫም ጥያቄ ውስጥ ገብቷል። እንዲያዘጋጁ ወይም ሌላ ምርጫ እንዲካሄድ ሊደረግ ይችላል ይላሉ።
አሁን በሚካሄደው ምርመራ ሩሲያና ካታር በሙስና ማሸነፋቸው ከተረጋገጠ እንደገና ምርጫ ሊካሄድ ይችላል የሚል ፉጨት ተሰምቷል። ለጊዜው ግን ምንም አይነት ማስረጃ የለም። ምዕራባውያን ሩሲያን ባይወዷትም ቅሉ የኮካዚያን የነጭ አገር ስለሆነች እስከዚህም አይረብሹም። ትንሽ ፍንጭ ካገኙ ግን የካታርን ዝግጅት ለመቀማት ወደ ኋላ አይሉም። በተለይ ካታር ማዘጋጀት የምትችለው በታህሳስና ግንቦት ስለሆነ አውሮፓውያኖች ጭራሽ ደስ አላላቸውም።
አቶ ፍቅሩ፣ ለመጨረሻ የፕሬዝደንቱ ሴፕ ብላተርስ ጉዳይ ምን ላይ ነው? አሁን አዲስ አመራር እስኪመረጥ ይቆያሉ ነበር የተባለው ባለፈው ማክሰኞ ስልጣን እለቃለሁ ማለታቸውን ተከትለው የወጡ ዘገባዎች።
ሴፕ ብላተር በመጀመሪያ ፊፋ የተቀጠረው ዴቨሎፕመንት ኦፊሰር ተብሎ ነው። በዚህም የተነሳ ስራውን የጀመረው እንደ አውሮፓ አቆጣጠር በ1976 ኢትዮጵያ የአፍሪካ ዋንጫ ውድድር ባዘጋጀች ጊዜ አዲስ አበባ መጥቶ በአፍሪካ አዳራሽ የአርቢትርና አድሚኒስትራሽን ኮርስ ባዘጋጀበት ጊዜ ነው። አሁን ሁሉም የሚያዋክበው ብላተር ፊፋን ሀብታም ያደረገ ለየአህጉሩ ፉትቦል ኮንፌዴሬሽን በአሁኑ አመት $7 ሚሊዮን ማለትም በየ4 አመቱ ከሚሰጠው 10 ሚሊዮን በላይ ያበረከተ፣ ለፌዴሬሽኖች እስከ $400,000 የሚያወጣ ጽህፈት ቤት ወይም የፉትቦል አካዴሚ ለመስራት ያስቻለ፣ ለእግር ኳስ እድገት እስከ 1 ቢሊዮን ዶላር ያስመዘገበ መሪ ነው። እንግሊዞች when I am right no one remember, when I am wrong no one forget እንደሚሉት ማለትም ትክክለኛ ሲሆን ማንም አያስታውስም ስሳሳት ግን ማንም አይረሳም ማለት ሁኔታ ላይ የደረሰው ብላተር ደግደጉን ጉዳይ በመርሳት ክለቱን ብቻ በማስታወስ ዘመቻው እንደሚቀጥል ግልጽ ነው።
የዓለም አቀፍ ስፖርት ተቋማቱ ልዩ አማካሪ አቶ ፍቅሩ ኪዳኔ አመሰግናለሁ። ለእግር ኳስ ስፖርት ዜና ገዛኝ ጽዮን መስቀል ከአዲስ አበባ መስመር ላይ ነው። መቀጠል ትችላለህ ገዛኝ።
አመሰግናለሁ ሰለሞን። የኢትዮጵያ ብሔራዊ እግር ኳስ ቡድን ትናንት በአዲስ አበባ ስታዲየም ከዛምቢያቸው ጋር ባደረገው የወዳጅነት ጨዋታ በእንግዳው ቡድን 1-0 ተረቷል። የወዳጅነት ጨዋታው ከሁለት ዓመት በኋላ ለሚደረገው አህጉራዊ ሻምፒዮን ሁለቱም ቡድኖች ያለባቸውን ማጣሪያ ለመወጣት የሚያስችል የአቋም መለኪያ ነው። የዛምቢያ ቡድን አሸናፊ የሆነበትን ብቸኛ ጎል ያስቆጠረው እረፍት ለመውጣት በተቃረቡበት ወቅት ሲሆን በኢትዮጵያ ብሔራዊ ቡድን በሚገኝበት ምድብ 10 አልጄሪያ፣ ሊሶቶና ሲሸልስ ሲሆኑ ዋልያዎቹ የፊታችን እሁድ የመጀመሪያውን ማጣሪያ ከሊሶቶ አቻው ጋር በባህር ዳር ስቴዲየም ያደርጋል። በውጪ እግር ኳስ ዜና በታላቅ ጉጉት ሲጠበቅ የቆየው 60ኛው የአውሮፓ ክለቦች ሻምፒዮንስ ሊግ የፍጻሜ ጨዋታ በበርሊን ኦሎምፒክ ስቴዲየም ከትናንት በስቲያ ቅዳሜ በድምቀትና በጠንካራ ፉክክር ተጠናቋል። እንደ ተጠበቀውም የስፔኑ ባርሴሎና የጣሊያኑን ጁቬንቱስ 3-1 በመርታት 60ኛውን አህጉራዊ ዋንጫ አንስቷል። በመከላከል ጨዋታው ያዘነበለው የጁቬንቱስ ቡድን ተከላካዮች አስፈሪውን የከዋክብት ጥምረት ሜሲ፣ ሱዋሬስ እና ኔይማርን መመከት አልተቻላቸውም። በሊዮኔል መሲ ተዋናይነት የጨዋታ ብልጫ የነበረው ባርሴሎና በአራተኛው ደቂቃ ነበር በፈጣን ቅብብል ራቲቼክ ጎል ያስቆጠረው። ከረፍት መልስም በ55ኛው ደቂቃ አልቫሮ ሞራቶ ጁቬን አቻ አድርጎት ነበር። ሆኖም ከ13 ደቂቃ በኋላ ሊዮኔል ሜሲ መሀል ሜዳውን አቆራርጦ ከርቀት መሬት ለመሬት አክርሮ የመታው ኳስ የጁቬ በረኛ እንደምንም መልሶበታል። ቡፎን የተፋት ኳስ መብረቁ ሱዋሬዝ እግር ስር ደርሳ መረቡን አንቃንቆ ደጋፊውንም አስጨፍሮታል። የጨዋታው የፍጻሜ ፍሽካ እየተጠበቀ ኔይማር 3ኛውን ጎል አስመዝግሟል። ኔይማር ቀደም ሲልም በግንባር ገጭቶ አስቆጥሮ ነበር። ሆኖም በእጅ በመንካቱ ዳኛው ሽረውበታል። ባርሴሎና በሀገር ውስጥ በአመቱ ውድድር ሁለት ዋንጫ ያነሳ ሀያል ቡድን ሲሆን የአህጉሩን ዋንጫ አክሎበት በአመቱ 3 ትልልቅ ድሎችን ማስመዝገቡ ትልቅ ስኬት ሆኖለታል። በአንድ አመት 3 ዋንጫ ለሁለተኛ ጊዜ በማንሳቱም ባርሳ አዲስ ታሪክ አስመዝግቧል። ይኸው ነው።
አመሰግናለሁ ገዛኝ ጽዮን መስቀል ከአዲስ አበባ። በዚሁ እናበቃለን። ሳምንት ሰኞ በተመሳሳይ ዝግጅት እንገናኝ። ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ።
ሰለሞንን ለዝግጅቱ እናመሰግናለን። አሁን አፍሪካ ነክ ርዕሶች ይከተላል።
በየዓመቱ ስለ አፍሪካ የሚካሄደው የዓለም የኢኮኖሚ መድረክ ባለፈው ሳምንት በኬፕ ታውን ደቡብ አፍሪካ ተካሂዷል። የወቅቱ ስብሰባ ትኩረት የሰጠው የአህጉሪቱ የኢኮኖሚ እድገት መዋለ ንዋይ አፍሳሾችንና የንግድ ተቋማት ባለቤቶችን የሚጠቅም ብቻ ሳይሆን ሰፊው የአፍሪካ ሕዝብንም ጭምር እንደሆን የሚያስችል መንገድ በመፈለግ ላይ ነው። የአሜሪካ ድምፅ ሬዲዮ ዘጋቢ አኒታ ፖል ከጆሃንስበርግ የላከችውን ዘገባ አዳነች ለዚህ ፕሮግራም አቅርበዋል።
አፍሪቃ ለምዕተ ዓመታት ያህል በተፈጥሮ ሀብቷ ምክንያት የኢኮኖሚ ጦርነት አውድማ ሆና ቆይታለች። ይሁንና ባለሥልጣኖች፣ መዋለ ንዋይ አፍሳሾችና የንግድ መሪዎች በየዓመቱ ስለ አፍሪቃ የሚካሄደውን የዓለም የኢኮኖሚ መድረክ አመለካከትን ለመቀየር ለ25 ዓመታት ያህል ሲጥሩ ቆይተዋል። በአሁኑ ወቅት ታዲያ የዓለም የኢኮኖሚ መድረክ በሌላ ግብ ላይ አትኩሯል። የአፍሪቃ የኢኮኖሚ እድገት በብዙ መቶ ሚሊዮኖች የሚቆጠሩ በአስከፊ ድህነት የሚኖሩ አፍሪቃውያንን በሚጠቅም ሁኔታ እንዲራምድ ለማድረግ መጣር ዋናው ትኩረቱ እንዲሆን ወስኗል። ከዓለም ትልቋ በኢኮኖሚ የዳበረች ሀገር ዩናይትድ ስቴትስ የንግድና የመንግሥት ባለሥልጣኖች እንደሚሉት ባለፈው ዓመት ኬፕ ታውን የተካሄደው የዚህ ዓመቱ ጉባኤ ሰፊው ሕዝብንና መዋዕለ ንዋይ አፍሳሾችን የሚረዳ የተረጋጋና ዘላቂ እድገት እንዲኖር ያስፈልጋል የሚል ሰፊ ግንዛቤ እንዳለ ተረድቷል። ኤሊዛቤት ሊትልፊልድ በውጭ ሀገራት የሚደረግ የግል መዋለ ንዋይ ኮርፖሬሽን ፕሬዚደንትና ዋና ስራ አስፈጻሚ ናቸው። ኮርፖሬሽኑ ለግል ዘርፍ ውጥኖች የገንዘብ ብድር የሚሰጥ የዩናይትድ ስቴትስ መንግስት ድርጅት ነው። ከከርሰ ምድር፣ ከፀሐይና ከነፋስ ኃይል የሚገኙ የኤነርጂ ምንጮችን እንዲሁም የተፈጥሮ ጋዝን በመሳሰሉ ወደ ተሻለ እድገትና ልማት በሚያመሩ አፍላቂ ውጥኖች ላይ ያተኩራል።
We're seeing more and more interest. One of the many challenges, but I would say one that we see on the horizon.
በዚህ ጉዳይ ላይ ያለው ፍላጎት እየጨመረ መሄዱን እያየን ነው። ከብዙ ችግሮች አንዱ የሆነውና እኔ በበኩሌ የማተኩርበት ነጥብ በብዙ የአህጉሪቱ ክፍሎች በመታየት ላይ ያለው የኢኮኖሚ እድገት መላ የአፍሪካ ህዝቦች የሚቋደሱት የሰፊውን ህዝብ የኑሮ ደረጃ የሚያሻሽል እንዲሆን ለማድረግ የሚቻለው እንዴት ነው የሚለው ነው።
ይሁንና ይላሉ የዩናይትድ ስቴትስ የንግድና የልማት አገልግሎት ስራ አስኪያጅ ሉካዲያ ዛክ፣ አብይ ተግዳሮቶች መሆናቸው እንዳልቀረ ያወሳሉ። አንዱ ችግር አህጉሪቱ ጥሩ መንገዶች፣ የኤሌክትሪክ ግሪዶችና ሌሎች ለኢኮኖሚ እድገት የሚያስፈልጉ መሰረተ ልማቶች አለመኖራቸው እንደሆነ ሊትልፍርድ አስገንዝበዋል። የዓለም ባንክ እንደሚለው አፍሪካ እነዚህን ችግሮች ለማቃለል በአመት ቢያንስ 93 ቢሊዮን ዶላር ያስፈልጋታል ይላል።
One of the things that we have heard consistently throughout the past couple of days is that one of the biggest constraints to economic growth.
በሁለቱ ቀናት ጉባኤ በተደጋጋሚ ከሰማናቸው ነገሮች አንዱ በአህጉሪቱ ዋናው የኢኮኖሚ እድገት እንዳይኖር እንቅፋት የሚሆነው የመሰረተ ልማት ያለመዘርጋት ነው። የመሰረተ ልማት መዘርጋት አስፈላጊነት ነው። ሌላው በጉባኤው በተደጋጋሚ የሰማነው ነገር ለመሰረተ ልማት የሚያስፈልጉ በሚገባ የተዘጋጁ ውጥኖች አለመኖር ነው።
የመሰረተ ልማት እድገት ጊዜና ብዙ ወጪ የሚጠይቅ በመሆኑ የትርፍ ጥማት ላላቸው መዋለ ንዋይ አፍሳሾች ብዙም ላይዋጥላቸው ይችላል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የልማት አማካሪ ዳንኤላ ባሉየርስ ግን መዋለ ንዋይ አፍሳሾች በልማት ውጥን ላይ ፍላጎት ማሳደራቸው እንዳስደሰታቸው ገልጸዋል።
በአፍሪካ የዓለም ኢኮኖሚ መድረክ የንግድ ማህበረሰቡ የዚህ አካል የመሆን ፍላጎት እንዳለው አይተናል። የንግድ ማህበረሰብና መንግስታት አካታች ስለሆነ እድገት ሲናገሩ አይተናል። ይህም የግል መዋለ ንዋይ የኢነርጂና የእርሻ ችግሮችን በመፍታት ረገድ ሴቶች በኢኮኖሚው ላይ የሚኖራቸው ሚና እንዲጨምርና የሴቶች ተሳትፎ በኢኮኖሚ እድገት ላይ ስለሚኖረው ሚና መንግስታትና የንግድ ማህበረሰቡ እየተነጋገረ ነው።
ስለ አፍሪካ የተካሄደው የዓለም የኢኮኖሚ መድረክ ጉባኤ ባለፈው አርብ ማብቃቱ ይታወቃል። አድማጮች፣ ስለ አመታዊው የአፍሪካ የዓለም ኢኮኖሚ መድረክ የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ርዕስ እንገናኝ። በደህና ቆዩ።
ፕሮግራማችን ይቀጥላል። ዛሬ ዕለቱ ሰኞ፣ ቀኑ 1 ሰኔና ሰኞ ገጠመ እና ምን ይሁን ምንም አጉል እምነት ግን ነበረ፣ አሁንም አለ። በነገራችን ላይ እንዲህ ነገር ሲገጥም ለወግ ይመቸለም። ሰለሞን አባታ የጤና ፕሮግራሙን አዘጋጅቶ ነበር፣ ግን ሰኔና ሰኞ ገጠመና ቦታውን ወሰደበት። ነገሩ ተራ ወይም አጉል እምነት ነው። እዚህ ለምሳሌ አሁን ከቀኑ ገና 8 ሰዓት ከ45 ደቂቃ ግድም ነው። ኢትዮጵያ ደግሞ መሽቷል። ስለዚህ ቀኑም ሰላም ውሏል፣ ምሽቱም ደህና ነው። ይሄ እንግዲህ እምነት ከየት እንደመጣ አፋዊም ቢሆን ታሪክ ነበረውና የትናንት ሬዲዮ መጽሔትን ስንሰራ ለንጉሴ አክሊሉ ጥያቄ ያቀረብኩለት የቄሳርን ለቄሳር ነው እኮ አዲሱ አለ። የቀኑን ለቀኑ ማለቱ መሆኑ ገባኝ። እሺ ንጉሴ ቀጥል እስቲ ሰኔና ሰኞን።
እንግዲህ መቼም አንዳንድ ገጠመኞች ሲኖሩ ለአድማጮች ማጫወት ማካፈል ተገቢ ነውና ዛሬ ስለ ሰኔና ሰኞ በጥቂቱ ላጫውታችሁ ፈልጌያለሁ። በ18ኛው መቶ ክፍለ ዘመን መጀመሪያ ላይ ምርዳዝማች ወሰንሰገድ የሸዋ ንጉሥ ነበሩ። ቤዛነ ወልድ የሚባል መምህር ከጎንደር መንዝ ሄዶ ያስተምር ነበርና አዋቂ ሰው ነበርና ንጉሡ እንደው እኔ የምሞተው መቼ ይሆን መቼ ይመስልሃል ብለው ጠየቁት ነው የሚባለው። እሱ ደግሞ እርስዎ የሚሞቱት ሰኔና ሰኞ የገጠመለት ነው ይላቸዋል። እሱ ግን ከ4 ዓመት በኋላ ሰኔና ሰኞ እንደሚገጥም ያውቃል። እና በአጋጣሚ ሳቸው አውቁም እሱ እንዳለው ልክ ሰኔና ሰኞ በገጠመበት አመት አሽከራቸው አልጋቸው ላይ እንዳሉ ገደላቸው ነው የሚባለው። በወቅቱ የነበረው የጎንደር መስፍን ከራስ ጉክሳ ጋራ ለመዋጋት ሲዘጋጁ መኳንንቶቻቸው ስላልወደዷቸው ወሰንሰገድን ማለት ነው ከአሽከራቸው ጋር ተማክረው አስገደሏቸው ይባላል። በዚህ ግድያ ውስጥ የንጉሱ እጮኛ የነበረች ፀሐይ ጠቀስም ያላት አንድ ሴትም እንደነበረች በታሪክ ይዘከራል። እና ታዲያ ይኸው ቤዛነ ወልድ አጤ ምኒልክንም እንደው በዚህ ሊፈትናቸው ፈልጎ የንጉስ ወሰንሰገድን እጮኛ ስም በመጥቀስ እንዲህ አላቸው ይባላል። ምኒልክ ከቤትህ አትውጣ ባፈና። ባፈና አጤ ምኒልክ ባለቤት ነበሩ። ምኒልክ ከቤትህ አትውጣ ባፈና፣ ፀሐይ ለነጋሲ ጥሩ አይደለምና ብሎ ገጠመባቸው አሉ። እንዲህ አይነት እድል ሊገጥም ይችላል በሚል ምኒልክ ግን ይህን እንዳልተቀበሉት ነው። ዞሮ ዞሮ የኢትዮጵያ ሊቃውንት ወርሃ ሰኔን እንደ ሌሎቹ ወራት ብሩክ እንደሆነ፣ የሰላም ወር እንደሆነ፣ የበረከት ወር እንደሆነ ነው የሚናገሩት። በነገራችን ላይ ኤርትራ ከኢትዮጵያ የተለየችው ሰኔ 1 1984 ዓመተ ምህረት ልክ የዛሬ 23 ዓመት ነው። የዛሬ 6 ዓመት ሰኔና ሰኞ ገጥሞ በክርስትና ሃይማኖት አባቶች መካከል ከፍተኛ ውዝግብ ተፈጥሮ እንደነበር እናስታውሳለን። የጸረ ሽብር ህጉም የጸደቀው በዚሁ ዘመን ነበር። በዚሁ ዓመት ከዛሬ 48 ዓመት በፊት ሰኔና ሰኞ እንዲሁ ገጥሞ በአዲስ አበባ ስለሆነው ደግሞ የቀድሞው የአዲስ አበባ ማዘጋጃ ቤት ባልደረባ የነበሩት አቶ ጋሻው ገብረ አምላክ የሚያጫውቱንን ሰምተን እናብቃ።
ሰኔና ሰኞ የሚባለው እንግዲህ በእኔ በማውቀው ጊዜ የመኪና ከግራ ወደ ቀኝ የተዛወረበት ጊዜ ነው። ያ ጊዜ ከቀኝ ወደ ግራ
ከቀኝ ወደ ግራ ነው። ከቀኝ ወደ ግራ
ቸሸር ጎዳናን መንገድ ብንወስደው ቸሸር ጎዳና ከፖስታ ቤት ወደ ካረጆ ፖስታ ቤት ከላይ ከፒያሳ ማለት ነው ወደ ለጋህር ለመሄድ አሁን መውረጃ ነው የሆነው። በድሮ ጊዜ ግን መውጫ ነበር። አሁን ደግሞ ከቴዎድሮስ አደባባይ ወደ ላይ ወደ ፒያሳ መንወጣበት መንገድ የዚያን ጊዜ ደግሞ ምንድን ነው መውረጃ ነበር የነበረው። ያ አዲስ ነገር ነው። የመኪናውም ልውጥ ምን ችግር ያመጣ ይሆን የሚል ስጋት ነበረ። እና ያ ችግር ለጊዜው መደናገር ፈጥሯል። በእርግጥ መኪና የሚኖሩ ሰዎችም አንዳንዱን እንደ ቁርጥ ሳላቀው አልወጣም ያሉ ሰዎችም ይኖራሉ ብዬ ገምታለሁ። በዚያን ጊዜ ከቤታቸው ለምን መንገዱን ይሄ መጀመሪያ ሳይለይለት አልወጣም ብለ ያሉት የወጡትም ቢሆኑ ያው ትንሽ መደናገር ነበረ። ትራፊኮች አሉ ምን አለ፣ ህዝቡ እግረኛው መንገድም መደናገር ነበረ። ዞሮ ዞሮ ግን እኔ ሳስታውሰው የጎላ ችግር ግን ማስታውሰው ነገር የለም። ይህ ሁኔታ ስጋት እናንተ ነው ግን ነበረ፣ በጣም በከፍተኛ ነገር ስጋት ነበር የዛን ጊዜ።
አሁን እንግዲህ ቴዎድሮስን ያነሳ ነው መንታ መንገድ ስለሆነ ነው እንግዲህ ምናልባት የመጀመሪያውም የአዲስ አበባ መንታ መንገድ ሊሆን ይችላል። አንድ መንገድ ጠባብ በሆነች ጊዜ እንደዚሁ የአሁኑ መውረጃ መውጫ የአሁኑ መውጫ መውረጃ ነበር ማለት ነው። በአንድ ጠባብ መንገድ
ያው ነው፣ ምንም ለውጥ የለውም። በቃ እኮ መሀከል ላይ አንድ ነገር ተደረገበት እንጂ ወሰን እንዳያልፍ መኪና ሁለት መንገድ ሆነ ማለት በመካከል ላይ አንድ ነገር አጥር ታጠረ ማለት ነው። አጥሩ ታጠረ እንጂ ዞሮ ዞሮ የመኪናው ፊት ፍሰቱ እንደዚያው ነበር፣ ለውጥ የለውም። መንገዱ ላይ አንድ መንገድ ስለሆነ ብቻ አልተለወጠም። ሁለት መንገድ ስለሆነ አልተለወጠም። አንድ ነው፣ ሁሉም አንድ ነው።
መሪው እንግዲህ ብዙ ሰው ደግሞ እንደውም የመኪናው መሪ ተለውጦ ከቀኝ ወደ ግራ ከግራ ወደ ቀኝ ሆነ የሚልም አለ። እና ይሄ ነገር እንደ
እኔ በመሪ አይደለም ሰው ምናልባት እዚህ ላይ እንዴት እንዳየው አላውቅም እንጂ መሪ አሁንም አልፎ አልፎ ግራ መሪ አለ። ድሮም በዚህ አይነት ቀኝ መሪ ነበረ። እና በመሪ ደረጃ ሳይሆን የመንገድ ለውጥ ነው እንጂ ከዚያም በኋላ ለምሳሌ እንደ ኬንያ ብንወስድ አሁን የግራ መንገድ ነው እነሱ የሚጠቀሙት የሚባለው። እና የግራ እንትንና የቀኝ መሪ ነው ያላቸው እነሱ። አሁንም እዚህም ሀገር በዛን ጊዜ ስናየው የግራ መሪ ነበር፣ የቀኝ መሪ ነበረ። መሪ አልተነካከም፣ መንገድ ብቻ ነው። መሪው በራሱ መንገድ ቀስ እያለ ሰው አስለውጦ ሊሆን ይችላል። ልክ ከመንገድ ጋር እንዲመቻቸው መሪዎች ያስለውጡ ሰዎች ኖሩ ይችላሉ ከዚያም በኋላ። ያን ጊዜ ግን መሪ አይደለም የተነካካው፣ መንገድ ነው። መምጫ የነበረውን መሄጃ መሄጃ የነበረውን መምጫ ሆነ ማለት ነው።
አቶ ጋሻው፣ አዲስ አበባ እንደው ይህን ያህል ብዙ መንገዶች ነበሩ እንዴ? እንደው መንታ የሆኑ መንገዶች በብዛት ነበሩ አዲስ አበባ? እስኪ እንደው
በመንታ መንገድ ደረጃ እንደ ትልቅ ዛን ጊዜ ይታይ የነበረውም እንደውም አስታውሳለሁ የቸሸር ጎዳና እና የቄራ መንገድ ነው። እንደውም ትዝ ይለኛል ዶክተር ሀይሌ ጊዮርጊስ ወልቅነ ከአዲስ አበባ ከተማ በግርግሩ ምክንያት ከስልጣን ሲወርዱ እንደ 67 ሲወርዱ 66 ሲወርዱ እንደ ትልቅ ታሪክም የሰሩት እንደ ጀብሩ የተነገረው ማለት በመንግስት ሬዲዮ የተነገረው የስልጣን ወረዳቸውን ገልጾ የቸቸር ጎዳናንና የቄራ መንገድን ያሰሩ ነበሩ ተብሎ በሬዲዮ ተገልጿል። የራሱ እና በመንታ በሁለት መንገድ ደረጃ ሁለት መንገዶች ነበሩ ይዛን ጊዜ ነበሩ።
ቄራ መንገድ ማለት
የቄራ ማለት ከቡና እና ሻይ ወደ ቄራ የሚሄደው መንገድ ማለት ነው። ወደ ቄራ የሚሄደው መንገድ ማለት መብራት አለ የመራና ሻይ ጋር ቡና እና ሻይ ጋር ያለው መብራት ከሱ በታች ያለው ሁለት መንገድ ሆኖ ነበር የተሰራ ይዛን ጊዜ።
ሰኔና ሰኞ እንግዲህ በዚህ ሁኔታ በ2007 ዓመተ ምህረትም አለፈ እንላቸዋለን።
እናመሰግናለን ንጉሴ። እንዲህ አይነት የአጉልምነት እዚህም አለ እኮ በሰለጠነ።
አዎ፣ ሀገሮች እየራሳቸው አሁን ፍራይዴ ዘ 13
አዎ፣ አርብና 13
ጥቁር ድመት ካቋረጠባት ካየ እንደ ትልቅ መጥፎ ነገር ነው የሚታየው። የየራሱ ባህል አለው። ሰው
ረዥም ፎቆች 17 ፎቅ ያለው ነው የማውቀው። 13 ቁጥርን ይዘሉና 12 ብለው 14 ነው።
አዎ
13 ነው አይነቁም። እዚህ ላይ አንድ ነገር ላጫውተሽ፣ ድሮ የመንገድ መቃየርና በሚመለከት ድሮ በእሁድ ፕሮግራም አንድ ይድነቃቸው ከአንድ ጣሊያን ጋዜጣ ነበብ ብሎ የነገሩን ሴትዮዋ አረንጓዴ ቀለም ተቀብታ አደባባይ ትወጣለች። ሰው እንዴ አረንጓዴ ቀለም ምን ነካሽ ሲሏት፣ አይ ባሌ ሾፌር ስለሆነ ቀይ ሲያይ የተከለከለ እንዳይመስለው የጊዜ ነገር እና እንዲህ አይነት ምን አለ በሰኔና ሰኞ ምክንያት ይሄንን አስታወስን። ሙዚቃ እንጫወት ጊዜ የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በኢትዮጵያ አቆጣጠር በየቀኑ ከምሽቱ 3 እስካሁን 4 ሰዓት
በ19 በ22 እና በ25 ሜትር ባንድ ከሚያሰማው ፕሮግራም ዛሬ ዝግጅቱን እዚህ ላይ ያበቃ።
በአማርኛው ነገ ማታ ከምሽቱ 1 እስከ 1 ተኩል ከዛም በመደበኛው እንዲህ እንዳሁኑ ከ3 እስከ 4 በምናቀርባቸው ፕሮግራሞች እንገናኛለን።
ለአሁኑ ከፕሮዲሰሩ ንጉሱ ታምሬና ከቴክኒክ መሐንዲሱ ጋር የምንሰናበታችሁ ያዳኝ ፍሳዬና
አዲሱ አበበ ነን። ቀጥሎ የትግርኛው ፕሮግራም ይቀርባል።
በእኛ በኩል ሰላም፣ ደህና እደሩ። The Voice of America.